ሐሳብ እንደ መንገድ በማስረጃ የተደገፉ ቋሚ ወጎች በሚል አብይ ርዕስ የተሰናዳ አዲስ ተከታታይ ዝግጅት አካል ነው የሚቀርበው። እንግዳችን ሱራፌል ወንድሙ ተዋናይ፣ ጸሐፊ ተውኔት፣ የሬዲዮና የቴሌቪዥን ፕሮግራም አቀናባሪ ጸሐፊና መምህር ነው።
በአዲስ አበባ ዩኒቨርሲቲ የእንግሊዝኛ ስነ ጽሑፍና የድራማ ትምህርቶች መምህርና እንዲሁም የሂዩማኒቲስ ፋካልቲ ረዳት ዲን ሆኖ አገልግሏል። ዛሬ በቲያትርና በትርኢት አጻጻፍ ታሪክ የድህረ ምረቃ ጥናቱን በመከታተል ላይ ነው። ባህልና ማህበረሰብ በዚህ የመጀመሪያ ክፍል ውይይቱም በሱራፌል ሴቶችና አብዮቱ የተሰኘ ጥናት ላይ ያተኩራል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ውይይቱ እናምራ።
ሱራፌል ወንድሙ አቶ፣ እንኳን ደህና መጣ።
እንኳን ሰላም ቆየኝ አሉላ።
ከያኒ መምህር፣ ዛሬ ደግሞ ተማሪ። ከትምህርቱን ጀምር ሌሎች የቀሩ መታወቂያዎች እንዳሉ አውቃለሁ።
መታወቂያ እንኳን እሺ ይሁን ብቻ። አዎ ተማሪ ነኝ። ከዚህ በፊት ተማሪ ነበርኩ። በህይወት ሁሌ
ተማሪ ነኝ።
ግን ማለት የፈለግከው ይገባኛል። አሁን ትምህርት ቤት በሙሉ ጊዜ ወንበር ላይ ተቀምጠ እየተማርክ ነው የሚለው በጣም ትክክል ነው። እና ተማሪነት ደስ ብሎኝ ተያይዤዋለሁ። በዩኒቨርሲቲ ኦፍ ሚኒሶታ ነው እየተማርኩ ያለሁት። ክላስ ከጨረስኩ አንድ ሁለት ዓመት ሆኖኛል። ስለዚህ አሁን ጽሁፌን በመጻፍ
የመምረቂያ ትምህርትን ያዘጋጀናል። ግሩም። የተማሪነት ወግ ብዙ እንድናነሳ ይጋብዛል። ከመምህርነት በቀጥታ ቅድም እንዳልከው መደበኛ ትምህርት ቤት ውስጥ የሙሉ ጊዜ ተማሪ መሆን የሚሰጠው መንፈስ አለ። በተለይ ከብዙ ዓመታት የመድረክም ከመድረክም ውጪ ህይወትና ስራ በኋላ ዛሬ የምንነጋገረው ሀሳብ፣ ጥበብና ህይወት በሚል ርዕስ ነው። ሀሳብን ከተማሪ የተሻለ ከህይወት ተማሪ ጭምር የተሻለ መቀመር የሚችል ያለ አይመስለኝም። ብርዱ እንዴት ነው ሚኒሶታ?
ብርዱ ብዙ ያሳስባል ትል
ከብርድ ልውጣት የሚታሰብኩ
ልክ ነህ። ብርድ ኃይለኛ ብርድ አለ ሚኒሶታ፣ ግን ትለምደዋለህ። ብዙም ሰው እየኖረ ነው። ይጋነናል አንዳንዴ፣ ግን ሰዎች ተቋቁመው ደግሞ እየኖሩ ነው እዛ ያሉት። በተለያዩ የብርድ ሀገራትም ይኖራል እና እኔም ለምጄዋለሁ። ሚኒሶታ ደግሞ ትንሽ ፈገግ ማለት ሲጀምር አየሩ ደግሞ ውበቱ እጅግ ይፈካና ብርዱን ያስረሳል። ስለዚህ ለምጄዋለሁ።
እንዲህ ያለው የሙቀት ጊዜ ወደ እናንተ ነው ሰው የሚሰደደው። ሙቀቱ ይበረታ አይሆንም እናንተ ጋር?
አንዳንዴም ይበረታል፣ ግን ውበቱ በጣም ይጨምራል። ብዙ ውሃዎች ስላሉ ውብ ነው በጣም።
በአውሮፓውያን የዘመን አቆጣጠር ከ2012 ጀምሮ ነው ትምህርትን ጥናትን የጀመርከው። ኑሮም እንግዲህ እንደጀመርክ አድርገን መቁጠር እንችላለን። የዚህ ሀገር ኑሮ ነው። ቤተሰብህ አዲስ አበባ ነው ያለው እና ናፍቆትስ?
ናፍቆት በጣም በጣም አለ። በአመት አንዴ ነው መሄደው ወደ ኢትዮጵያ እና አመት ሙሉ ናፍቆት አለ። አሁን አሁን ስካይፕ አለ፣ ከዛ ዋትስአፕ፣ ቫይበር፣ እንደገና መደበኛ ስልክ ትነጋገራለህ፣ በቪዲዮ ትነጋገራለህ፣ መሴንጀር ምን ሁሉ እነዚህ ሁሉ ኖረው ግን የምር ሀግ መደራረግ
መተቃቀፍ
አዎ። ለምሳሌ እናቴ ስታገኘኝ እንደው ናፍቅኩ ምናምን ብላ ያሳርጋ ግንባሬን ሳምሳም የምታደርገኝ እሱ በጣም ይናፍቃል። እና ከዛ ልጆችህን፣ ከዛ ባለቤትህን፣ ቤተሰብህን፣ እነዚህ ሁሉ ሁለት
ልጆች አሉ።
እነዚህ ሁሉ በጣም የምር የሚናፍቁት ናቸው እና ከባድ ነው። ግን ደግሞ እዛው ሚኒሶታ ደግሞ ብዙ ወዳጆች አሉ፣ ዘመዶች አሉ፣ የሚያስረሱ ለአንተ ፍቅር የሚሰጡ አክብሮት የሚሰጡ ቤተሰቦች እዛ ማፍርቻለሁ እና እነሱ ይከፋፍሉላለሁ።
ጥሩ ነው። ሀሳብ ይከፈልልኛል ያልከው እንግዲህ ሀሳብ እንዲከፈል ወይም እንዲከፈልበት ነው ዛሬ አንድ ወጋችን እና በትምህርት ቤት ጀምረናል። ሱራፌል ጥናትህ አብዮቱና በተለይ ወደ ሴቶች ያዘነበሉ ነገሮች ትሳባለህ፣ የሴቶች ጉዳይ ያሳስብሃል። ህብረት ወይም ማህበር እስከ ማቋቋም ድረስ ደርሳቸዋል። ያንተ ጥናት ግን አብዮቱና ሴቶች በተለይም ደግሞ በጊዜው ቦታ ያልተሰጣቸው የተዘነጉ የታለፉ ሴተኛ አዳሪዎች በዛ ብዙዎችን በበላ አብዮት ብዙ ለውጦች በተካሄዱበት አብዮት ውስጥ ምን ሚና አላቸው የሚለውን ጫፍ የያዘ ነው። መጀመሪያ እንዴት ወደዛ ርዕስ አመራ? ምን አመጣው ያን ርዕስ? ምንስ አገኘ?
በመጀመሪያ የሴቶች ጉዳይ የሚለው ነገር በትልቁ መታሰብ አለበት። በተለይ ወንዶች የሴቶችን ጉዳይ አንድም ጥያቄው እንዳይመጣ በማዘግየት ከመጣም እንዳይመለስ በኋላ በገመድ በመሳብ ሁለትም ደግሞ በማፈን ሶስትም ደግሞ ጥያቄውን አምጥተው ሴቶች ታግለው የሆነ ፍሬያቸውን ሊበሉ ሲሉ ነጥቆ በመብላት ከኦፕት በማድረግ ወደ ራስህ ፍላጎት በመውሰድ አው በመጠምዘዝ ሂደት ኢትዮጵያ በጣም ተታወቃለች። አንደኛው ትልቁ የአብዮቶች ፕሮጀክት የ66 አብዮትም ሆነ 1983 አብዮቶች ለሴቶች ምን ይዘው መጥቷል የሚለው አሁንም ትልቅ አጠያቂ የሆነ ነገር ነው። ሌላው ቀርቶ ህገ መንግስቱን ያረቀቁ ሰዎች ራሳቸው በአደባባይ እንደሚናገሩት ሁሉ የሴቶች ጥያቄ አሁንም ብዙ ሊሰራበት የሚገባ ነው። በህግ መልክ እንዲመጣ ራሱ ብዙ ጥረት አድርገዋል ሴቶች። ህግ መጥቶም ደግሞ ህግ በቂ የማይሆንበት ነገር አለ። ሁልጊዜ ፖለቲካዊ መልስም ይፈልጋል። ስለዚህ ህግ ራሱ የፖለቲካ ጉዳይ ነው። ስለዚህ በዛ ረገድ ስታ ብዙ ያልተመለሱ ነገሮች አሉ። ሴቶች ግን ትግል አላደረጉ ማለት አይደለም። ወንዶችስ ምንድነው ተሳትፎ ማድረግ ያለባቸው? ይሄ ማለት እኛ ከሴቶች ጋር አንድ ነን እንደው ጭቆናቸው ይገባኛል ብሎ አጉል መለፈፍ ሳይሆን ልዩነቱን በመረዳት ሴቷ የምትኖረው ኑሮ እኔና አንተ አንኖርም። ጧት ከቤታችን ስንወጣ ወንድነታችን የሰጠን ታሪካዊ ጥቅም እንደው ሴት ልጨቁን ዛሬ ጧት ወጥቼ ባትልም ብለባት ተጣጣቀም ግን ወንድነት የሚሰጥ ጥቅም አለ። ማታም ወደ ቤት ስትሄድ ደረትን ነፍተህ መቼም እኔ ደረት እንኳን የለኝም እንደው ግን እንዲህ ያልክ በነፃነት አምሽተህ ወደ ቤት ስትገባ ሴቷ ባትፈራ እንኳን እንዳንተ ነው የምትራመደው ወደ ቤቷ ስትሄድ። እንደዚህ አይነት ተናንሽ ከመስሉ ጥቅሞች ደግሞ
ለማድ ማህበረሰቡ ያሳድሮች
ብዙ ነገሮች አሉ። እንደገና የኢኮኖሚ ጥቅም፣ የትምህርት ጥቅም። ዛሬ እኔ እናንተ እዚህ ጋር ቁጭ ብለን መናወራ ሁለት ወንዶች በሴቶች ጉዳይ ራሱ ማውራታችን ራሱ ፖለቲካዊና ታሪካዊ ሁኔታ የፈጠረው ነው። ስለዚህ እነዚህን ሁኔታዎች በመረዳት እንዴት ነው ወንዶች ከሴቶች ትግል እንማረው? ሴት ታጋዮችን ማዳመጥ መቻል አለብን። ምንድነው ይያሉ ያሉት? አንዳንዴ እነሱንም ጥያቄኛ ካላራምበድን ብለን እንደው እናውቀዋለን ብለን እንሄዳለንና እነሱ ጥያቄዎች አሉ። የኔ ጥናት በዋናነት የሚያተኩረው የኢትዮጵያ ሴት የኪነ ጥበብ ሰዎች በአብዮት ሰዓትና በአጼያዊ ስርዓቶች በተለይ በአምስቱ አመት የጣሊያን ወረራ ዘመን በኋላም ደግሞ በአጼ ኃይለ ሥላሴ አጼያዊ ስርዓት ውስጥ እንዴት ነው የኖሩት? ምን አይነት ፈተና አልፈዋል? እነሱ ከትግል ውጪ ናቸው ወይ? ትግላቸው ምን ይመስል ነበር? እሚሉት ነገሮች ለማየት ነው መሞከረው። ግን ይሄ ቀደም ካልኩ ካጠቃላይ የስርዓተ ጾታ ወይም የጀንደር ጉዳዮች ጋር እጅግ የተገናኘ ነው። የጀንደርን ጉዳይ ስናነሳ በአብዛኛው ደግሞ ምን ዘነጋው በእንግሊዘኛ ሴክሹአሊቲ ምን ነው የሴክሹአሊቲ ፖለቲካ ወይም ደግሞ አላውቅም እንዴ ብለን መፍታት ከቻለን የወሲብ ፖለቲካ አውርተነው አናውቅ። የሴት ልጅ ወሲባዊ ህይወት ይቆጣጠራል መንግስት ግን አይነግርህም። እሱን ሁሉ እየተቆጣጠረ እየተጠቀመ አሁንም ወንዶች ትርፍ ሊያተርፉበት ይሰራሉ። ስላቢዎች ስናወራ የተማሪ ንቅናቄ ነው ብዙ ጊዜ መሃል ላይ የሚመጣው። እዛ ውስጥም ደግሞ ወንዶች ናቸው የሚመጡት። እነቱን ለመናገር ፍለፊት ላይ ያሉት ወንዶች ምንም እንኳን በኋላ ላይ የሴቶችን ጥያቄ ያቀፉና ያራመዱ ወንዶች ቢኖሩ ሴክሲስት ይሆኑ ማለት ሴትል ጾታዊ ተጽዕኖ የሚያሳድሩ ጉልበተኞች የተማሪዎች መሪ ነበሩ። ስለነሱ አናወራም። ስለዚህ ይሄ ቀርነት ያለው ወይ ኢናዲኩዌት የሆነ የለውጥ ትግልና የነጻነት ናፍቆት ምንድነው ተብሎ መመርመር አለበትና ራስን መጠየቅ ያስፈልጋል ማለት ነው። ስለዚህ ራሴን በመጠየቅ ሂደት ውስጥ ነው እቺን ነገር ለመጻፍም ሞክረውና አዎ ጉዳይ ነው
በያገባኛል። በዚህ መንፈስ በዚህ ጥልቀት መውሰድ ራሱ አንድ ትልቅ እርምጃ ይመስለኛል። ምናልባት ብዙዎቻችን እንዳልከው የሴትን ጉዳይ ከመረዳት እናቶቻችን ናቸው ሴቶች ግን ዘን ሀል ከእናትና ከእህቶቻችን ሲያልፍ ወይ ከህይወት ተጋሪያችን ሲያልፍ አናየውም እና አሁንም የምትላቸውን ጥያቄዎች ማንሳት ራሱ ሌላ ህይወት የሚጠይቅ ይመስላል። ስለ ታሪክ ደጋግመህ ታነሳለህ። አሁን ባነሳቸውም ሌላ ቀርቶ የምርምር የጥናት ስራህም ብዙ ዘመናት ወደኋላ ይሄዳል። ይሄ ሐሳብ በታሪክ ውስጥ የሚፈተሽበት ታሪክ ራሱ የትላንት ብቻ መሆኑ ቀርቶ የዛሬ መሆንና ነጋችንንም ማሳመር የሚችልበት በኢትዮጵያ በብዙ ጉዳዮች ምናልባትም ፖለቲካ ቀመስ በሆኑት አነታራኪ ጉዳዮች ላይ ታሪክ እንደ ጸሐፊው ብቻ ሳይሆን እንደ አንባቢውም የሚመስልበት ጊዜ እናያለን። ለዛሬ ፋይዳ እንዲኖረው ታሪክ ትላንትና ለዛሬ ፋይዳ እንዲኖረው ትላንትም ያለፈበትን መንገድ የምናይበት መነጽር ጠቀሜታ እንዲኖረው ካለማግባባት ይልቅ መግባባት አንዳችን ሌላችን መረዳት የምንችልበት መንገድ እንዲከፈት ምን አይነት ነገሮችን ተመለከታለህ? እስኪ አንዳንድ ሐሳቦችን እንፈልግ።
እንግዳችንን ሱራፌል ወንድሙን እናመሰግናለን።